የቅኔ ትርጉም የግዕዝ ቅኔ መንገዶች ቅጽ 1 በሚል የኢትዮጵያ ቋንቋዎችና ባህሎች አካዳሚ በአዲስ አበባ ዩኒቨርሲቲ ያሳተመው መጽሐፍ ላይ የተገኘ። ቅኔ ማለት ቅኝት ማለት ነው። የበገና ቅኝት በድህንጻው አማካይነት ድንቅ ቃናን እንደሚሰጥ እንዲሁም ቅኔ የህሊና ቅኝት ሆኖ በሰመና ወርቅ ስሞች ጥምረት መንፈስን የሚያረካ ምስጢርን ይሰጣል። ስለዚህ ቅኔ ስሌት፣ ቆጠራ፣ ግራት፣ ግዛት፣ ምስጋና፣ ምስለት በሚሉ ነገሮች ይተረጎማል። ትርጉሞቹም ከቅኝቱ የራቁ አይደሉም። ስሌት የቅኔውን ሁኔታዎች በምርምር ማሰላሰል ማስላት ማለት ነው። ሲሆንም ማሰላሰል ወይም ማስላት ከቅኝት ያደርሳል። ምክንያቱም ቅኝት ማለት እንደ ወጉ መሆንና መስመር ማለት ስለሆነ ነው። ግራትና ግዛት ምስለቱም እንዳዘዙትና እንዳደረጉት መሆን ስለሆነ ያው መስመር ማለት ይሆናል። ቆጠራም ልክን ለማወቅ የቃላቱን ፊደላት በመቁጠር ሀረጎች መመዘን ስለሆነ ውሳኔን ያሳያል። ውሳኔም ያው በልክ መሆን ነው። ስለዚህም ተማሪው ቅኔ ይቆጥራል፣ ቅኔ ያስባል፣ ቅኔ ያሰላስላል፣ ይበላል። በአማርኛችን ቅኔ ተቀኘ ሲባል ደግሞ ቅኔን መራ ማለት ይሆናል። በማህሌትና በመወድስ ቁመት ጊዜ አንድ ተማሪ ስምላለሙን ቃኘው መዝሙሩን ቃኘው ተብሎ ሲታዘዝ ስምላለሙና መዝሙሩን በዜማ አንድ ጊዜ ይዘልቀዋል። ከዚህ በኋላ ማህበሩ ይቀበሉታል። ቀጥሎ መሪው ይመራዋል። በዚህ ጊዜ ቃኘው፣ ሰልለው፣ አስላው፣ አግራው፣ አሳየው ማለት ይሆናል። ሰልፉን ቃኘው ማለት ሰልለው፣ አስምረው ማለት እንደሆነ። በጥቅሉ ስለ ግዕዝ ቅኔያት አመጣጥና አወራረድ የግዕዝ ቅኔያት የሥነ ጥበብ ቅርስ በሚል በ1980 ዓ.ም በታተመ መጽሐፍ በገጽ 24 ስለተተረከ እዚህ መድገም አላስፈለገም። በዚያ ያልተነገሩት ሌሎች ግን የሚከተሉት ናቸው። እነሆ የቅኔ የሁለት ተጣማሪ አርዕስተ ነገር ሀተታዊ ድርሰት ሲሆን ደራሲው ሊቀኝለት ወይም ሊቀኝበት የመረጠው ታሪካዊ ርዕሰ ነገር በወርቅ ተምሳሌት ወርቅ ይባላል። ይኸው ደራሲ በወርቅ የተመሰለውን የዋናውን ሀሳብ ርዕሰ ነገር ለማንጸባረቅና ለማጉላት የሚመርጠውና የሚጠቅሰው ተመሳሳይ ርዕሰ ነገር ርዕሰም ተምሳሌት ሰም ይባላል። ሁለቱ ተጣማሮች የቅኔ ድርሰት አርዕስት በሰምና በወርቅ የተመሰሉበት ምክንያት በአንጥረኞች መስቀል አሰራር ስለሚታወቅ ሀተታውን እልፍ ብለን ጥምረታቸውን እናውሳለን። በወርቅ የተመሰለው የቅኔ ድርሰት ርዕሰ ነገርና በሰም የተመሰለው ርዕሰ ነገር በሰሙ የግል ግስ አጣማሪነት ይጣምራሉ። በተናጠል ሲነገሩ ግን ወርቁም በግሉ ግስ፣ ሰሙም በግሉ ግስ ይገለጣሉ። እሱንም በሚከተለው ጉት ቅኔ እናሳያለን። ወርቅ የወርቅ ርዕሰ ነገር ክረምት ክረምት ደመነ ውስጥ ዓለም ክረምት በዓለም ውስጥ ዳመነ። ሰም ርዕሰ ነገር ባዕል ባዕል መንዝሃ ውስተ ቤቱ ባለጸጋ በቤቱ ውስጥ ተቀማጠለ። እነሆ ወርቅ ርዕሰ ነገር ክረምት በግሉ ግስ ደመነ ወይም ዳመነ ተገልጧል። እንዲሁም ሰም ርዕሰ ነገር ባዕል በግል ግሱ በመንዝሃ ወይም ተንደላቀቀ ተገልጧል። እንግዲህ ሁለቱ የቅኔ ድርሰት አርዕስት በሰሙ ግስ አጣማሪነት ተጣምሮ ሲነገሩ የወርቅ የግል ግስ በሰሙ የግል ግስ ውስጥ ተደብቆ ምስጢር ይሆናል። ምስጢር ዘግይቶ ይፋ እንደሚወጣ ሁሉ እንዲሁም የግዕዙ ንባብ በአማርኛ ሲተረጎም በሰሙ ግስ ውስጥ የተደበቀው የወርቁ ግስ ርዕስ ግስ ተገልጦ ምስጢር አፈላ ይሆናል። ወርቅ ርዕስና ሰም ርዕስ በሰም ግስ ተጣምረው አንድ ጉት ወይም ቁም ነገር ሲሆኑ እንደሚከተለው ነው። ክረምት ባዕል መንዝሃ በውስተ ዓለም ቤቱ ክረምት ወይም ባለጸጋ በዓለም ቤቱ ውስጥ ተንደላቀቀ። እነሆ በዚህ ጉት የወርቁ ግስ በሰሙ ግስ በመንዝሃ ተደብቆ ቀርቷል። ባለጸጋ ሰው በቤቱ ውስጥ እንደሚንደላቀቅ ሁሉ እንዲሁም የባለጸጋ ምሳሌ የሆነው ክረምት የቤት ምሳሌ በሆነው ዓለም ደመናውን ደረደረ ማለት ነው። የሰምና ወርቁ ምስጢርና ምስጢራ ሰምና ወርቅ ተቀነባብረው እያንዳንዱ በምን አይነት ተግባር እንደዋለ እየለዩ መግለጽ ሰምና ወርቁን መመሰል ይባላል። የቃላቱ መዋያ ወይም ማልች ማለት ነው። ይህንም በሚከተለው ሙያዊ ትንታኔ እንረዳለን። ሀ ክረምትና ባዕል ምሳሌ፣ ክረምት ወርቅ፣ ባዕል ሰም ተመስሎ ባለቤትነቱ ለማሰሪያው ግስ አንቀጽ ለመንዝሃ ነው። ለመንዝሃ ግስ አብይ አንቀጽ ማሰሪያ ሙያው ይስባል እንጂ አይሳብም። አመሩሀ በውስተ ጽሩይ መስተሰናእው ደቂቃ አገባ ፍቹ በውስጥ የቦታ ማድረጊያ ማስደረጊያ ሙያ ነው። ዓለምና ቤት ምሳሌ ዓለም ወርቅ ቤት ሰም ተመስሎ የመስተሰናእው ደቂቃ አገባ በውስተ ማድረጊያ ቁራኛ ተሳቢ ሙያ ነው። እነሆ የሙያ ነገር በዚህ ለምሳሌ ያህል በቀላል ጉት ስለተነገረ በዚህ አባባሎች አይቀርም፣ በደንበኛው ቅኔ ወደፊት ይነገራል። ሰምና ወርቅ ሲመሰሉ ፊትና ኋላ ይነገራሉ። ሰም ይቀድማል፣ ወርቅ ይከተላል። ወርቅ ቀድሞ ሰም ቢከተል ካልተናበበ ጸያፍ አይባልም፣ ቢናበብ ግን ግንባር ጸያፍ ይባላል። ረ የሰምና የወርቅ ርዕሰ ነገር እንዲመጣጠን ማድረግ። ሰ የሰም ርዕሰ ተግባር በሰምነት እንጂ በወርቅነት እንዳይገባ መጠንቀቅ። ቀ አድራጊ ወርቅን ከአድራጊ ሰም ጋር መመሰል፣ ተደራጊ ወርቅን ከተደራጊ ሰም ጋር መመሰል። በ ማድረጊያ ወርቅን ከማድረጊያ ሰም ጋር መመሰል እንጂ አላይነቱ አለማጣቀስ። ተ የአንድ ቁጥር ስምን ከብዙ ቁጥር ስም ጋር አለመመሰል፣ አንድ ለአንድና ብዙ ለብዙ እንጂ። ሀ የሴት ጾታ ስምን ከወንድ ጾታ ስም ጋር አለመመሰል፣ ሴት ለሴት ወንድ ለወንድ እንጂ። ነ የሩቅ ንብረት ስምን ከቅርብ ንብረት ስም ጋር አለመመሰል፣ ሩቅ ለሩቅ ቅርብ ለቅርብ እንጂ። አ ክፉን ከመልካም ጋር አለመመሰል፣ ክፉና ክፉን መልካምና መልካምን እንጂ። ከ ወርቅ የሆነውን ስም በስም ላይ አለማናበብ፣ በልየታ ማሳካት ነው እንጂ። ወነባቢ ተናጋሪ ስምን በወርቅ ስም ላይ አለማናበብ፣ ይነባቢ አይናገር ባይናገር ወርቅ ላይ እንጂ። ነ በግዕዝ ሰዋስው ሕግ በባለቤትነት የተነገረው የስምና ወርቅ መድረሻ መጨረሻ ቀለም ዘርፍን ካልያዘ በቀር ከሳድስነትና ከሳልስነት ከካዕብነትም እንዳይለወጥ መጠንቀቅ። አ በገቢር ወይም ማድረግ ጠባይ ግስ የሚሳበውን የተደራጊ ሰምና ወርቅ ስም መድረሻ ቀለምን ከሳድስነት ወደ ግዕዝነት፣ ከሳልስነት ወደ ሐምስነት፣ ከካዕብነት ወደ ሳብእነት መለወጥ። ከ ስለ ቅኔው ዜማ ቀጥተኛነት በስንኝና በቤት የሚከፈሉትን ሀረጎችን መመጠንና ወ በእያንዳንዱ ቃል ስንት ፊደሎች እንደሚኖሩ በፊደሎቹ ቁጥር ሀረጎቹን መወሰን። ዘ ተነሽ ቃላትና ፍጹም ወዳቂ ቃላት የሚገቡባቸውንና የማይገቡባቸውን ስንኞችና ቤቶች የቱ የቱ እንደሆኑ ለይቶ ተገቢውን መፈጸም ለቅኔ ሀተታዊ ተግባር ወሳኞች ናቸው። አድራጊ ወርቅና አድራጊ ሰም፣ ተደራጊ ወርቅና ተደራጊ ሰም። ማርያም እም ጸዋዕት አምላከ ዘመዳ ለተሰብኦ ምሳህ። ማርያም እናት ሰው ለመሆን ምሳ አምላከ ዘመዷን ጠራች። እነሆ በዚህ ጉት ማርያም እም በሳድስ መድረሻ ቀለም የተነገረች አድራጊ ባለቤት የሴት ጾታ ስም አንድ ቁጥር ናት። ስለዚህ ነው አድራጊ ወርቅን ከአድራጊ ስም ጋር የሴት ጾታ ወርቅን ስምን ከሴት ጾታ ስም የሴት ጾታ ወርቅ ስምን ከሴት ጾታ ሰም ስም ጋር የአንድ ቁጥር ወርቅ ስምን ከአንድ ቁጥር ሰም ስም ጋር መመሰል ነው የተባለው። አምላክ ዘመድ ደግሞ ከሳድስነት ወደ ግዕዝነት ወደ ራብዕነት በተለወጠ መድረሻ ቀለም የተነገረ ተደራጊ ተጠቃሽ ተሳቢ ሆኗል። በጥንተ ነገሩ አምላክ የተባለው አምላከ ዘመድ የነበረው ዘመዳ ተብሏል። በጥንተ ነገሩ አምላክ የተባለው አምላከ ዘመድ የነበረው ዘመዳ ተብሏል። ከዚህም ሌላ መስተሰናእው ደቂቅ አገባብ ሁሉ የተናበበበት ሰምና ወርቅ በሳድስ በሳልስና በካዕብ መድረሻ ስለሚነገር ለየተጫነው ሰምና ወርቅ በሳድስ መድረሻ ተነግሯል። ይህም ለምሳህ ማለት ነው። ወርቅ በሰም ላይ አለማናበብ ማለት ደግሞ ሃይማኖት በግ ሰብሃ በስብከት እጼው በማለት ፈንታ ሃይማኖት በግ በስብከት እጼው ሰብሃ ሃይማኖት በግ በስብከት ጨው ሰባ ይላል። ሃይማኖትና ስብከት ወርቅ ሲሆኑ በግዕና ጨው ሰም ናቸው። ነባቢ ሰምን በወርቅ ላይ አለማናበብ። በእሲት ልብ አራሚ ሆረት ሀበ ሃይማኖት በእሲሃ በማለት ፈንታ በእሲተ ልብ በእሲተ ልብ አራሚ ሆረት ሀበ በእሲ ሃይማኖት አለ ማለት ነው። ሲተረጎም ሴት ያረመኔ ልብ ወደ ባል ሃይማኖት ሄደች ይላል። በእሲትና ልብ አራሚ በእሲና ሃይማኖት ምሳሌ ናቸው። ስለዚህ ማን ወርቅ ማን ሰም እንደሆኑ ማስተዋል ነው። ሀረጎችን ቤቶችንና ስንኞችን በቃላትና ፊደላት ቁጥር መወሰን። ሀረጎችንና ቤቶችን በስንኞችና በቃላት ፊደሎች ቁጥር መወሰን በሚከተለው ጉባኤ ቃና ምሳሌነት በመጠኑ ይታወቃል። ንኢ ንኢ ጉባኤ ቃና ድመት፣ አምጣነተ ክእወ ለኪ ልበ ተማሪ ወተት። በዚህ ጉባኤ ቃና ቅኔ አራት ዋና ሀረጎች፣ አራት ንዑሳን ስንኞች፣ አራት አበይት ስንኞች፣ ሁለት ቤት መምቻዎች፣ ሁለት ቤቶች ተነግረዋል። ከጥንተ ነገሩ ወይም ከመነሻው እስከ ቤቶች የተነገሩት ስክ ነገሮች በንባብ ሕግ ሲነበቡ የቃሉ ንባባቸው እርከን ነው ስንኝ የተሰኘው። ከጥንተ ነገሩ እስከ ቤቶች የተነገሩት ስክ ነገሮች ከቅኔው ማሰሪያ ግስ አንቀጽ በቀር ሀረግ ናቸው። እርሱ ግን በሀረግ ሳቢ ሰው ተምሳሌት ሳቢ ስለሆነ ሀረግ አይባልም። ቤት መምቻዎች ቃላትም ከሀረግ ይቆጠራሉ። ቤት መምቻና ቤት እየቅል ናቸው። ቤት መምቻ የሚባለው የሀረጎቹ መጨረሻ ቃል ሲሆን ቤት የሚባለው የእርሱ መድረሻ የሆነውና ከግዕዝ ከሳቢ ያለው ቀለም ነው። ሀረግ ተስቦ ቤት እንደሚሰራበት የድርሰት ቃላት ተቀነባብረው ቃላት መድረሻ ቀለማት በተለያዩ በግዕዝ፣ በካዕብ፣ በሳልስ፣ በራብዕ፣ በሐምስ፣ በሳድስ፣ በሳብዕ ፊደሎች ወይም ቀለሞች ስለሚገቡ በሀረግ ተምሳሌት ሀረግ ተብለዋል። ግጥሙም በቤት ተምሳሌት ቤት ተብለዋል። ቤቶች በስንኞች የተለዩትን አበይት ሀረጎች ይወስናሉ። ስለዚህ ከጉባኤ ቃናው ጥንተ ነገር እስከ አንደኛው ቤት ሁለት ሀረጎች ሲኖሩ በሁለቱ ሀረጎች አራት ስንኞች ይኖራሉ። የቤት መምቻው ቃል ቤት እንደ አብይ ስንኝ ሲታሰብ ነው ሁለት ስንኞች በሁለት ሀረጎች ይኖራል ማለት። እንዲሁም ከዚህ በላይ ያለው ሀረግና ቤት እንደዚሁ ነው። ለምሳሌ በንኢና ንኢ ሁለት ስንኞች ሲኖሩ በጉባኤ ቃናና በድመት ላይም ሁለት ስንኞች አሉ ማለት ነው። ሲኖሩም ድመት የሚለው የቤት መምቻ ሳድስ ቀለም ቤት ነው አራተኛ ማለት። በተክእወና በተማሪ ላይ ሁለት ንዑሳን ስሞች ሲኖሩ በድምር አራት ማለት ናቸው። አራቱ አበይትም በሁለተኛው ንኢና በድመት በለኪና በወተት ላይ ይታሰባሉ። እነሆ በሁለት ስንኞች የተለዩት ንኢና ንኢ በሁለት ሁለት ቀለማት የተነገሩ ተነሽ ቃላት ሲሆኑ ጉባኤ ቃና የተሰኘው ሀረግ በአምስት ቀለማት የተነገረ ፍጹም ወዳቂ ተናባቢ ቃል ነው። ድመት የተባለው የቤት መምቻ ቃል ደግሞ በሶስት ፊደላት የተነገረ የተሻለ ወዳቂ ወይም አጎበር ቃል ነው። ይሁን እንጂ በመርዘምና በማጠር በተነሽና በወዳቂ በመጠቅለልና በመቁጠር የተለያዩ ውሳኔዎች ስላሉ የተለያዩ ብዙ አይነት ቅኔዎችን ማንበብና ማጥናት ሁሉንም ሊያሳውቅ ይችላል። ስለዚህ ሲረዝም ይጠር እንዲሉ አበው ለጥቁም ያህል ይኸው በአጭሩ ይበቃናል። ብዙ ሲታችሁ ይሰለችሁ እንዲሉ በአንድ ምሳሌ አንጻር ሌላውንም ካልመረመሩትና ካላስተያዩት ሁሉንም ዘርዝሮ ማስረዳት ያስቸግራል። ስንኝ ማለት ስን ማለት ነው። ስንም ያሰካክ መልክ ወይም ውበት ማለት ነው። ኝ ምዕላድ ቀለም ነው። እልፍኝ እንደ ማለት መልክ የሰውነት ቅርጽ እንደሆነ ስንኝ የሀረግ ቅርጽ ስለሆነ የንባብ እርከን ይሆናል። ይሄ የዘይቤው ሲሆን ትርጉም እንደ ስኒ መለኪያ ማለት ነው። ቡና በስኒ እንደሚለካ ሁሉ ሀረግ የተሰኙ ስክ ቃላትም በስንኝ ይለካሉ። ስለዚህ ነው ስንኝ ማለት። እንግዲህ ከጉባኤ ቃና እስከ ጣና ሞገድ ያሉ ቅኔዎችን ስለምን በስያሜያቸው መሰረት ይነገራል። እነሆ ቀደምት አባቶቻችን ሊቃውንት የቅኔያቱን ሀረጎችና ቤቶች የወሰኗቸው በምሳሌያተ ምስጢር ነው እንጂ እንዲያው በዘፈቀድ አይደለም። ጠጅ በብርሌ ነገር በምሳሌ እንዲሉ፣ ጠጅ በዋንጫና በጥዋ ውስጥ ቢቀዳ አይታይም፣ ምን እንደሆነም አይታወቅም። ካልታየና ካልታወቀም ለመጠጣት አያጓጓም። በብርሌና በብርጭቆ ሲቀዳ ግን ኮለል ብሎ ይታያል፣ እስከታየም ዘንድ ለመጠጣት ያስጎመጃል። እንዲሁም ነገር በደፈናው ሲነገር አይገባም፣ አይረዳም። ካልተረዳም አድማጩን አያረከውም፣ አይስበውም። በምሳሌ ሲነገር ግን ግልጥልጥ ብሎ ይረዳል፣ ይገባል፣ አድማጩንም በማርካት ይስበዋል። ስለዚህ ሊቃውንት በክርስቲያናዊ ምሳሌ ቅንያትን እንደሚከተለው መስለዋል። ግዕዝና እዝል ጉባኤ ቃና። እነሆ የዚህ ቅኔ ቤቱ በመለኮትና በመለኮትና በትስብት ተምሳሌት ሁለት ሲሆን በአንድ አይነት ግዕዝ ቀለም ወይም ካዕብ ቀለም እስከ ሳብ ድረስ መወሰኑ በመለኮትና በትስብት ተዋህዶ መለወጥ አለመኖሩን ያሳያል። ቤት መምቻው ቃል መለወጡ ደግሞ መለኮትና ትስብት የተዋህዱባት ወላዲት አምላክ አምላክን ጸንሳ ሳለች በሶስት ብራተ መልክ በመጠያየም በማብረቅረቅ በማቅላላት የመታየቷ ምሳሌ ነው። ሁለቱ ቤቶች በአራት አረጎች መገጠማቸው በአራቱ ኪሩቤል ላይ የሚመሰገነው አምላክ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የመሆኑ ተምሳሌት ነው። ስለዚህ የቅንያቱ ሁሉ ቤት መምቻቸው ቃል አንድ አይነት ሳይሆን የተለያየ ቃል ይሆናል። ለምሳሌ ጉባኤ ቃና ድመት የተባለውን እንመልከት። ደግሞ የአንድ ግስ ዘሮች ከሆኑ ሁለት ቃላት አንዱ ቤት መምቻ ከሆነ ሁለተኛው በአንድ ቅኔ ውስጥ ቤት መምቻ አይሆንም። ቤት ገጠም ጸያፍ ይባላል። ይህም ነድና ምንዳድ ነደደ የሚል የአንድ ግስ ዘሮች ስለሆኑ ነው። ለምሳሌ ይጠፍ ይብል ሰይፈ አህዛብ ነድ እስመ እፀ ስቃይ በዛ በውስተ ቶማስ ምንዳድ አይልም ማለት ነው። የቅኔ ስሞች ወይም ስያሜዎች በተከታዩ ንባብ ላይ እንሰማዋለን።